ስዕል አራት ከሀያ ዓመታት በኋላ ያዕቆብ ብዙ ልጆችን ወለደ። እንደዚሁም ደግሞ ብዙ እንስሶች፣ ከብቶች ነበሩት። እግዚአብሔርም በዚህ ጊዜ ወደ አባቱ ምድር እንዲመለስ ተናገረው። ያዕቆብም ለመንገድ ተዘጋጀ። ቤተሰቡንም፣ እንስሶቹንም፣ አሽከሮቹንም ሁሉን ነገር ሰብስቦ ተነሳ። በጉዟቸውም ወደ ከነአን ምድር ለመድረስ በተቃረቡ ጊዜ አንድ ሐሳብ ወደ ልቡ ገባ። ወንድሜ ኤሳው አሁንም እኔን ያሳድደኝ ይሆን? ይጠላኝ ይሆን? በዛችን ምሽት ያዕቆብ ብቻውን ተኝቶ ሳለ አንድ ሰው ሌሊቱን ሙሉ ከእሱ ጋር ሲታገል አደረ። ያም ሰው ያዕቆብን በትግል ማሸነፍ እንዳቃተው ባየ ጊዜ የጭኑን ሹልዳ መታው። ያዕቆብን በሚታገልበት ጊዜ ጭኑ ከመገጣጠሚያው ላይ ተለያየ። ከዚህ በኋላ ሰውየው ሌሊቱ ሊነጋ ስለሆነ ልቀቀኝ አለው። ያዕቆብም ካልባረከኝ በፍጹም አልለቅህም አለው። ሰውየውም ስምህ ማን ነው አለው። ያዕቆብም ያዕቆብ እባላለሁ አለው። ሰውየውም ከእንግዲህ ወዲህ ስምህ ያዕቆብ አይባልም፣ ከእግዚአብሔርም ከሰውም ጋር ታግለህ አሸንፋል፣ ስለዚህ ስምህ እስራኤል ይባላል አለው። ያዕቆብም እባክህን ያንተን ስም ደግሞ ንገረኝ አለው። ሰውየውም አልነገረውም፣ ነገር ግን ባረከውና ተለየው። ያዕቆብም ወደ ከነአን ሲጓዝ ሳለ ቀና ብሎ ሲመለከት ኤሳው 400 ሰዎችን አስከትሎ ሲመጣ አየ። ያዕቆብም ኤሳውን ለመገናኘት እየሄደ ሳለ ያነክስ ነበር። አሁን ግን ያዕቆብ በልቡ ፍርሃት የለም፣ ምክንያቱም እግዚአብሔር ከእርሱ ጋር እንደሆነ ያውቃል። ወገኖቼ መጽሐፈ ምሳሌ ምዕራፍ 3:5 የሚለውን ነገር ስሙ። በሙሉ ልብህ በእግዚአብሔር ታመን እንጂ በራስህ እውቀት አትደገፍ። ለኑሯችን የሚያስፈልገንን እቅድ ማውጣት ትክክል አይደለም ማለት አይደለም፣ ነገር ግን የምናወጣው እቅድ እንደ እግዚአብሔር ፈቃድ ካልሆነ ውድቅ ይሆንብናል። ያዕቆብ ብኩርናውን ለማግኘት ያወጣው እቅድ የራሱ ነበር፣ የእግዚአብሔር እቅድ አልነበረም። ከዚህም የተነሳ ብዙ መከራ በሕይወቱ አለፈ፣ ምክንያቱም ለእግዚአብሔር ፈቃድ የሚገዛ ሰው ሆኖ አልተገኘም።